ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ጥር 15 ቀን 2016 ዓመተ ምህረት ነው።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ሊሰደዱቸውን እነዚህ የአማራ ወጣቶች ከታገቱ
ረቡዕ ጥር 15 ቀን 1513 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በቅድሚያ ዜና በማስከተልም ከዝግጅት ክፍላችን የቀረበ ሀተታ እናሰማለን። በመጨረሻም ዘረኛው አገዛዝ ከሰሞኑ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ጣልቃ ገብቶ የነበረበትን ሁኔታ የሚዳስስ ጽሑፍ አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
በማዕከላዊ ጎንደር ዞን በመስራቅ በለሳ ወረዳ በጣይምን ቀበሌ በፋኖችና በባንዳው ተላላኪ በተደረገው ውጊያ ጀግናው ፋኖ አራቱን ተላላኪ ዳግም እንዳይመለሱ ሸኝቷቸዋል። የኮሌሉ አገዛዝ ሲፈነጭባቸው የነበሩ ቱርክ ሰራሾች ቲቪቱ ድሮኖች ሰሞኑን መርገፍ ጀምረዋል። በሰሞኑ እነዚህ በዋጋቸው እጅግ ውድ የሆኑና ብርሃኑ ጁላ አማራን ለመጨፍጨፍ የሚጠቀምባቸው ሁለት ድሮኖች እንደዋዛ መከስከሳቸው ተሰምቷል። ለዛሬ በኢትዮጵያ ሰዓት አቆጣጠር ከንጋት 11 ሰዓት ከ45 ደቂቃ ወደ ጎጃም ፍኖተ ሰላም ቦምብ ጭና ተልኮ ላይ የነበረች ሶስተኛዋ ድሮን ተልኮዋን ሳታሳካ እዛው በድሮን መቆጣጠሪያው ጣቢያ አካባቢ ወድቃ መንደዷ ተሰምቷል። አገዛዙ አንደኛ ደረጃ ፕሮጀክት ኦርቶዶክስን ቢችል ማጥፋት ባይችል ማዳከም መሆኑ ተገለጸ። ለአብይ አህመድ ግድቡም የጫካም ሆነ ሌላ ፕሮጀክት ኦርቶዶክስን ከማጥፋት ቀጥሎ የሚመጣ ነው። ጸረ ኦርቶዶክስ ፕሮጀክት ያገዛዙ ቀብድ የበላበት አስፈጽመዋለሁ ብሎ የተዋዋለበት ፕሮጀክት መሆኑን ገልጸ ነው። ይህ ፕሮጀክት አብይ አህመድ በግል የሚከታተለው ፕሮጀክት ነው። ሰሞኑን አቡነ ሉቃስ አዋገዙኝ ብሎ እንደ አዲስ ያስጀምረውም ራሱ መሆኑን ተገልጿል። በጎጃም ክፍለ ሀገር ጃዊ ወረዳ የኦሮሞ መከላከያ ሰራዊት በንጽዋን ላይ የጣለው መድፍ ሳይፈነዳ በግለሰብ ቤት ሳይቀር እንዳለ ተገለጸ። በተለያዩ የአማራ አካባቢዎች በድሮን ታንክ መድፍና ሮኬት ጭምር ህፃናትን እናቶችንና አዛውንቶችን ወጣቶችን የጨፈጨፈው ኦነግ ብልጽግናና ፈረሱ በአዲን ስጋ የለበሱ አጋንንቶች እንጂ ሰው አይደሉም። በዚህ የተቀደሰ ትግል እነሱን ለማስወገድ መስራት ለእያንዳንዳችን የተሰጠን ግዴታ ብቻ ሳይሆን የጽድቅ ስራም ጭምር ነው። ከምዕራብ ጎጃም ዞን ደምበጫ ወረዳ ወደ ደጋዳሞት ሬሽን ለማድረስ ሲንቀሳቀስ በነበረው የኦነግ መከላከያ ሰራዊት ላይ ጀግናው የደምበጫ ፋኖ አንጀኔ በመትባል ቀበሌ ላይ መብረቃዊ የሆነ ደፈጣ ጥቃት ፈጽሟል። የሽንፈት ካባ የተከናነበው ይህ ሰራዊት የፋኖን ጥቃት መቋቋም ሲያቅተው መንገድ ላይ ከብት ጥበቃ ላይ የነበሩ ሶስት ንጹሃን አማራዎችንም መግደሉ ተገልጿል። ዜናውን በዝርዝርና ያለን የጎጃም እዝ ፋኖ እንደ አማራ ድርጅት እንዲፈጠርና እንደ አማራ በሚፈጠረው ድርጅት ስር ሆኖ ለመታገልም ሆነ ድርጅቱንም እንዲፈጠር የራሱን አሻራ ለማሳረፍ እየሰራ መሆኑ ተገለጸ። በዛሬው ዕለት በደብረ ማርቆስ ላይ ውጊያ የተካሄደ ሲሆን ቀኝ ጌታ ዮፍታሄ ንጉሴ ክፍለ ጦር ትልቅ ጀብድ ፈጽሟል። በተለይም በመብረቁ በአዋብል ብርጌድ ወደ የሰንበት ያቀነውን የጥላት ኃይል ሞትና ቁስለኛ አድርጓል። ስድስት ባንዳ ሚሊሻዎች እርምጃ ሲወሰድባቸው ከአስር በላይ ደግሞ ቁስለኛ ሆነዋል። ያገዛዝ ሰራዊት በርካታ ከባድ መሳሪያ ታንክ ጭኖ ወደ ቸርታከል ጉዞ የነበረ ያደረገ ሲሆን በመጀመሪያ ዙር የተሰለፈውን የጥላት ኃይል ሙሉ በሙሉ ያለቀ ሲሆን كسات ولتن يزور يتسلفون يتكتك قد يدنيان يفاش أقزاز زفان طباكي ونوسراويس فمد دمكراتنا فمي وسر بترمجام يتمنى من يدنيان دل لتقفو يا مراز سيلوم يا كابابيو تولاجوك ملك تاجنا سلال فوال አገዛዙ በአጠቃላይ በአማራው ላይ በሶስት ግንባሮች ያከፍቶ ከተላል ሰሞኑን የኦሮሞ መንጋ በማህበራዊ ሚዲያ ላይ በሶስት ግንባር ጦርነት ከፍቷል። እነዚህ ግንባሮች የፕሮፓጋንዳ ብልጫን ለመውሰድ ያለሙናቸውም ተብሏል። አንደኛ በርካታ ባላት ያለው መንጋ በማሰለፍ ያማራ የማህበራዊ ሚዲያዎችን ሪፖርት በማድረግ ለማዘጋት ወይም ሪስትሪክት ለማስደረግ እየሰራ ነው። ሁለተኛ ያማራ ሚዲያዎችን በጎን እያዘጉ በጎን ደግሞ አገዛዙ በራሱ ሚዲያዎች አማካኝነት የውሸት መረጃዎችን ማረክ ነው ደመሰስ ነው የሚሉ ዜናዎችን በመልቀቅ የፕሮፓጋንዳ ብልጫ መውሰድ ሌላኛው ያገዛዙ የከፈተው ግንባር ነው ተብሏል። ሌላው ደግሞ አገዛዙ አሁንም መንገውን በማስተማራት በአማራ የማህበራዊ ሚዲያዎች የሚጻፉ ጽሑፎችን ስር ተቃራኒና ተቃዋሚ አስተያየቶችን በመስጠት ድይታን ለመፍጠር እየሰራ ነው። አገዛዙ በወዳቸው በገዛቸው በሽዎች የሚቆጠሩ መንጋዎችን አማካኝነት ይህን ሲያደርግ እኛ ግን ሚሊየን የሚቆጠር ወገን ይዘን ሊተባበረን አልፈቀደም። ወሰኛ ጀንደሮች ከማሰራጨት ይልቅ አይቶ ያልፋል ጭራሹንም ጥላስ እየተከተለ የወገን ሚዲያዎችን ሊያልፍ ይችላል። አንድ ሚሊየን ተከታይ ያለው ያማራ የማህበራዊ ሚዲያ እንኳን አለመኖሩም በበርካቶች ዘንድ ግርም ተፈጥሯል። ለማንኛውም አገዛዙ የፋኖ ሚዲያ ብሎ ስለፈረጀን ታላቅ ክብር ተሰምቶናል። እውነት ነው የኛ የፋኖቻችን ታዛዦች የህዝባችን ድምጾች ነን በማለትም ድምጻቸውን ከፍ አድርገዋል። በማንኛውም ጊዜ የጸጥታ ችግር ቢከሰት ሐላፊነቱን አልወስድም ሲል የደብረ ብርሃን ዩኒቨርሲቲ አስታወቀ። በአሁኑ ወቅት አንጻራዊ ሰላም በአካባቢው ቢስተዋልም ባለው ነባራዊ ሁኔታ አስጊ የሆነ የጸጥታ ችግር አሁንም በስጋትነት ያሉ በመሆኑ በማንኛውም ወቅት የጸጥታ ችግር ቢከሰት ሐላፊነቱን እንደማይወስድ የዩኒቨርሲቲው ለመናሪያ ገልጿል። የ2016 ዓመተ ምህረት የማስተማር ሂደት በአማራ ባለው የጸጥታ ስጋት ምክንያት የተስተጓጎለ መሆኑን የሚገልጽ የዩኒቨርሲቲ ኮሙኒኬሽን ጉዳይ ዳይሬክቶሬት አላፊ ተብየ የጤና ተማሪዎችንና የ2016 ተመራቂ ተማሪዎች እንዲሁም ጥቅምት መጨረሻ የ2015 ዓመተ ምህረት የመጀመሪያ ዓመት ተማሪዎች የሁለተኛ ሴሚስተር ትምህርት እንዲቀጥሉ ጥሪ በተደረገላቸው መሰረት 99% የሚሆነው ተማሪዎች መምጣታቸውን ይገልጻል። ሌሎች ቀሪ ነባር ተማሪዎችና አዳዲስ ተማሪዎች ከጥር 23 ቀን 2016 ዓመተ ምህረት ጀምሮ የሚገቡ ሲሆን ግጭቶች ካሉባቸው ቦታዎች የሚመጡ ተማሪዎች አማራጭ መንገዶች እንዲጠቀሙም ጠይቋል። ከዚህ ቀደም ዩኒቨርሲቲው ከአዲስ አበባና አቅራቢያ ካሉ አካባቢዎች ለሚመጡ ለአዳዲስ ተማሪዎች መጓጓዣ ያዘጋጀ ነበር ቢሆንም በዚህ ሰዓት ግን አማራ ሙሉ በሙሉ የሉና ትግል ውስጥ ስላለ በማንኛውም አጋጣሚ ለዩኒቨርሲቲ ተማሪዎች በሚደርስባቸው የጸጥታ ችግር አላ ዩኒቨርሲቲው ሙሉ በሙሉ ኃላፊነቱን እንደማይወስድ ከወዲሁ ገልጿል። በጋዜጠኞች እስር ኢትዮጵያ ከአፍሪካ ሀገራት ሶስተኛ ደረጃ ላይ መቀመጧ ተገለጸ። ኢትዮጵያ ጋዜጠኞችን በማሰር ከአፍሪካ ሀገራት ሶስተኛ ደረጃ መያዟን ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ ባለፈው ሳምንት መጨረሻ ባወጣው አመታዊ ሪፖርት አስታውቋል። አፍሪካ በታሳሪ ጋዜጠኞች ብዛት ቀዳሚውን ቦታውን የያዘችው የኢትዮጵያ ጎረቤት ኤርትራ ስትሆን ግብጽ ሁለተኛ ቦታን ይዛለች። ሲቢሲ አመታዊ ሪፖርት ባጠናቀረበት ባለፈው ህዳር ወር መጨረሻ ገደማ በመላው ዓለም የታሰሩ ጋዜጠኞች ብዛት 320 እንደነበር ተገልጿል። ይህ ቁጥር ድርጅቱ መሰል ሪፖርቶችን ማዘጋጀት ከጀመረበት ከ1985 ዓመተ ምህረት ወዲህ ከፕራካስተኛነቱ በሁለተኛ ደረጃ ላይ የሚቀመጥ መሆኑን ጠቁሟል። በአፍሪካ እስካለፈው ህዳር መጨረሻ ድረስ ባለው አንድ ዓመት ጊዜ ውስጥ ቢያንስ 67 የሚሆኑ ጋዜጠኞች ከስራቸው ጋር በተያያዘ ለእስር መደረጋቸውም ተገልጿል። ከነዚህ ጋዜጠኞች ውስጥ 16ቱን በማሰር እንዳለፉት አመታት ሁሉ በመጀመሪያ ደረጃ ላይ የተቀመጠችው ኤርትራ ናት። ኢትዮጵያ በሶስተኛ ደረጃ ላይ ስትሆን ወደፊት ግን ከግብጽም ከኤርትራም በላይ ቀዳሚውን ድርሻ ልትይዝ እንደምትችልና ይህ ጸረ አገዛዝ ከወዲሁ ዓለም አቀፋዊ ውግዘትን ተቀብሎ እስከመጨረሻው የሚወገድበትን የመጨረሻ የሚዲያ የህልውና ዘመቻን የትኛውን ጋዜጠኛ ተቀላቅሎ ለነዚህ ንጹሃን የህሊና እስረኞች ድምጽ ሊሆን እንደሚገባም ተዘግቧል።
በመጨረሻም ዜና እረፍት። ታዋቂው የስፖርት ጋዜጠኛና ደራሲ ገነነ መኩሪያ ማክሰኞ ጥር 14 ቀን ከዚህ ዓለም በሞት ተለይቷል። ገነነ መኩሪያ በብዙ ክለቦች የእግር ኳስ ተጫዋች የነበረ ሲሆን ይህን ስለኳስ ያለውን ችሎታ የስፖርት ጋዜጠኛነት ወቅት ተወዳጅና አዋቂ ተንታኝ እንዲሆን አብቅቶታል። ገነነ መኩሪያ በድርሰቱ ዓለም ውስጥም አንቱ የሚያሰኙ ስራዎችን ለአንባቢዎች አብቅቷል። በተለይ የሃፓና ስፖርት በሚልርስ በሶስት ክፍል የደረሳቸው መጻሕፍት ብዙ ተወዳጅነትን አትርፈውለታል። ካዲዮም ባንዳውም አንጃውም በኢሃፓስም ለመነገድ የሆነ ያልሆነውን ሲቀባጥሩ በነበረበት ጊዜ ነበር የገነነ መኩሪያ ቦታና ሰዓትን ያጣቀሰ እውነተኛ ታሪክ ለንባብ የበቃው። ገነነ በመጽሐፉ የኢሃፓን አባላት ጀግንነት ህዝብ እንዲያውቅ አስተዋጽኦ አድርጓል። በዚህም እናመሰግነዋለን። ቤተሰቦቹን ዘመድ አዝማድና ጽሑፉና ህይወቱ የነካቸውን ሁሉ መጽናናትን እንዲሰጣቸው እየተመኘን ነፍስ ይማር እንላለን።
የዕለቱ ዜና በዚያ በቃ። ከቀሪ የፍኖተ ዲሞክራሲ ዝግጅቶቻችን ጋራ መልካም ቆይታ።
የፍርሃት ድባብ ውርደት እስከመቼ? ማንኛውም ፍጡር ራሱን እስካልሳተ ወይም በቀቢጸ ተስፋ ተቀስፎና ጨልቦበት ህይወትን ካልጠላ በስተቀር መሞት አለብኝ ብሎ የሚነሳ ህይወቱን የሚጠላ ሰው አለ ማለት ያስቸግራል። መኖርና ህይወት እስከተወደደም ድረስ አይቀሬው ሞት ሁሌም መፈራቱ የሚጠበቅ ነው። ፍርሃትም ኑሯችንን አጃቢ ሆኖ ቢገኝም አስደናቂ አይደለም። ዋናው ቁም ነገር ፍርሃትን ምክንያቱን አውቆ መቆጣጠርና ማሸነፍም ነው። በጦርነትም ቢሆን አሸናፊው ብልሁ የጦር መሪ ጥንቁቁ እንጂ ግዴለሹ አይደለም። ህዝብ እንደ ህዝብ በፍርሃት ተሸንፎ መብቱንና አገሩን አፋልፎ ሊሰጥና በተግባርም ሊከዳ መቼም የሚጠበቅ መሆን የለበትም። የኢትዮጵያ ህዝብ በረጅም ታሪኩ ወራሪ ጠላቶችን በድፍረት ተጋፍጦ ህይወቱን ሰዋ እንጂ ድርቡሹ፣ ቱርኩ፣ ግብፁ፣ እንግሊዙና ጣሊያን ሁሉ በትጥቅ የዳበሩ ናቸው ብሎ እጅ አልሰጠም። በርግጥ ቡከኖችና ባንዳዎች የታሪክ ምዕራፎቻችንን ሁሉ በጸያፉ አጅበዋል፣ ዛሬም እያዋረዱ ናቸው። ፍርሃትን ማሸነፍ ያልቻለ ህዝብ ደግሞ አገሩን ያጣል፣ ይበደላል፣ ይዋረዳል እንጂ መብቱን አያገኝም። በመሆኑም ነው ዜጎቻችን ቀንበር ተሸክሞና ተዋርዶ ከመኖር ታግሎም መሰዋቱ ክብር ነው የሚሉት። ህይወትና ኑሮ ለሁሉም ውድ ቢሆኑም መኖር ምን ማለት ነው የሚለው ዋናው የሰው ልጅ ጥያቄ ሆኖ ይደቀንብናል። ዛቲ ፍርፋሪ እንኳ ማግኘት ያቃተው፣ ልብስና መጠለያ የሌለው፣ በእብሪተኞች ከቀየው የሚፈናቀል፣ እህቶቹ ልጆቹ ለዘመናዊ ባርነት የሚሸጡበት
የሚጋዝ የሚገደል ተፋቆና ፈርቶ በስቃይ የሚኖር ኑሮ አለኝ ቢል ብትል ከንቱ ነው። ደራሲው አቶ ከበደ ሚካኤል እንደጻፉት በልማድ ወፍሮ ሰብቶ ሲደነድን ስር እየሰደደ የያዘው በሽታ ተገዢ ይሆናል በመታገል ፈንታ። ቂሙ አይነቀል መርዙ የማይጠፋ ምን ነገር ይገኛል ከልማድ የከፋ? የሚያስገርምና የማይሆን ቢመስልም ተረግጦ መገዛትና መጨቆንም ይለመዳል። ለሀገራቸው የተሰውና ያለፉትን ማብጠልጠል ሲሳፍንና ከራስ በላይ ነፋስ በሚል ግለኝነትንና ፍርሃትን አቅፎ ማንገስ ሲበዛ የሚከተለው ከመ እንስሳ ሆኖ መገዛት መረገጥ ነው። ፍርሃታቸውን ማቸነፍ ያልቻሉና ለመሸፈን ወይም ከመታገል ይልቅ መገዛትን እጣ ክፍላቸው ያደረጉ ሁሌም መጎንበስን በሽፍንፍን ጠቃሚ አድርገው ይሰብካሉ። ራስክን ጠብቅ፣ አትጋፈጥ፣ ስልጡን ፖለቲካ ተከተል፣ ቀደም ቀደም አትበል፣ የታገሉት ምን አተረፉ ወዘተ በሚል ወኔ ተባሪ ሰበካ የትግልን መንፈስ አፍነው ገለው መብት አልባ ሆኖ መገዛትን በፍርሃት መሸነፍን ዋናና ብልህ ምርጫ ያደርጋሉ። በተለምዶና በጣሊያኖችም እንደሚባለው አዲዮስ ወኔ፣ አዲዮስ አገር። ፍርሃትን ማሸነፍ ያስፈልጋል፣ የግድም ነው። አገር እናድን ካልን፣ ሰብእናችንን እናስከብር ካልን፣ እንደ ጭቁን ባሪያና እንስሳ ሳይሆን እንደ ክቡር ፍጡርና ሰው መኖር ይገባናል ካልን፣ ስለ ሕይወት መናገርና አለን የምንችለው ያኔ ብቻ ነው። በቅድሚያ አለን ባመጽ ተዘጋጀን ለማመጽ ማለት ከቻልን ካልን በኋላ በደሉ ሞልቶ ፈሶ ውርደት ነጋ ጠባ በስቶ እንደ ሕዝብ መረገጥና መሸቆን ዕጣ ክፍላችን ሆኖ ጫንቃችን እንደ ተጨማሪ ሸክም እያዘጋጀንና ዝምታም ለበጓም አልበጃት የተባለውን ዘንግተን በመታገል ፈንታ መረገጥና መገዛትን ከመረጥ አገራችን ካጥፊዎቿ መቼም አትገላገልም። የዘረኞችና ወሮበሎች አገዛዝ ለዓመታት የተወዘፈብን የቀለደብንና አሁንም ኢትዮጵያን ሊያጠፋም ድርጊቱ ቀጥሎ ያለው በዚሁ በእኛው ፍርሃትና መርበድበድ ከመታገል ይልቅ መገዛትን መበደልን መምረጥ የተነሳ ነው። ሲታረድ ይስቃል ይባል የለ? ያለፈውን የታገለ ጀግናና ታሪክ ሰሪ የነበረውን ትውልድ እንደ ተፋሳት አድርገው የሚያናፍሱ የዛሬውን ትግልና ወኔ ያደባያሉ። ከትግል ውጪ መረገጥና መገዛትን ያወድሳሉ። ብዙዎቹ ያገዛዙ ተጠቃሚዎች ወይም ዘረኛ ጀሌዎች መሆናቸውም አከራካሪ አይደለም። ፍርሃትን ጌታዬ ብለው የሚታገለውን ሸሽተው ወይም ይባስ ብለው አሳልፈው ሰጥተው ነፍሳቸውን በድን ብትሆንም ጠብቀው ያቆዩና ፍርሃታቸውን ብልጠት ብለው ሰይመው ሽንፈትን የሚሰብኩ በአብዮት በለውጥና በሕዝብ አሸናፊነት ማመን ሞኝነት የሚመስላቸው አላዋቂ ዶክተሮች፣ የመላምት ፈዋሾች ባካሄዱት ወኔ ሰላቢ ዘመቻ መንጋ ይህ ነው በማይባል ደረጃ ረድተውታል። ቤት ተመለሰልን፣ ንግድ ተፈቀደልን ብሎ ስንቱ ነው ውድ አገሩን የከዳ። ያመጽ እንደወል ሊያቃጭሉ የሚፈልጉትንም ይጠላቸዋል፣ ያጠፋቸዋል። ጸረ ሰላምና ነፍሰ ገዳይ የሽብር አገዛዝ መሆኑን ደምተን ሞትን ያላወቅን ይመስል ማመጽ ብረት ማንሳት ጸረ ሰላምነት ነው ብሎ ሲያላዝን ጆሮ ሰጪዎች በስተው ሕዝብን ሊያወናበዱ የዳከሩትንም እናውቃቸዋለን። አድሃሪና ጨቋኝ አገዛዝ በልመናና መለላ የሚወገድ አይደለም። ቢሆን ኖሮማ የዓለም ታሪክ በልዩ ቀለም በተጻፈ ነበር። ገዢዎችና ቀጥረኞቻቸው ሰላም ሲሰብኩ አታምጹ፣ አትታገሉ ለማለት ብቻ ነው። አገሬ መብቴ የሚል ሕዝብ ግን በዚህ ሊደናገር አይገባም። ጨቋኝ አገዛዝ የሚወገደው ባመረረ የሕዝብ ትግልና አመጽ ብቻ ነው። ሌላ መንገድ የለውም። የሕዝቦች የቅርብ ታሪክ የሚያሳየውም ይህንኑ ነው። ባገነኖች በሞላ ይወረዱት በቀድሚያ ደም አፍሰውና በስልጣን ሊቆዩ ተፍጨርጨረው ነው። ህዝብም መስዋዕትነትን ከፍሎ ነው ያስወገዳቸው። የራሳችን የካቲት 66 ማብዮት የደም ክፍያ ጠይቋል። አረመኔው ኮሎኔልም ከነግፋንግሱ የተወገደውና ወደ ሐራሬም የፈረጠጠው ለአመታት ህዝብ ሁሉ ታግሎ ጀምቶ ተፈውቶ ባስገኘው ድል ነው። ጨቋኝ አገዛዝ ለመጣል ህዝብ በቃኝ መረረኝ እንብኝ ብሎ መነሳትና ለሀገሬ ለክብሬ መከበር የመጣ ይምጣ ብሎ ሊሞት አዎ ሊሞት መቁረጥ አለበት። ጥሪው ለዚህ አይነት ቆራጥ ትግልና ለሽብር ደረቱን የሰጠው ትውልድን አርአያነት መቀበል አለብን የሚል መሆን አለበት። ዝምታ ለበግም አልበጀ ተብሏል። በፍርሃት መገዛትም ውርደትና መብት አልባነትን አስከትሎ አገርን ያስበላል እንጂ ስርየትን አይሰጥም። ለዚህም ነው እጅ መስጠትን መንበርከክን መፍራት መራድን የሚሰብኩ ሁሉ አገርና ህዝብን የሚጎዱ ሆነው የሚገኙት። ፈሪ ለናቱ አገር አድን አባባል አይደለም፣ ፈሪ ለሆዱ ለውርደቱ ቢባል የሚሻል ነው። ፍርሃት አገርን ያስቀማል። በመሆኑም ዛሬ ለአገር አድን ትግል ጸንተንና አምረን በቆራጥነት እንነሳ ስንል የፍርሃትና ክደት ጎዳና ጸረ ኢትዮጵያ በመሆኑ ነው። ማንም የትግልና የመስዋዕትነት ሱስ ያለው የለም። ያልታገሉ ናቸው ትግልና ጦርነት ቀላል የሚመስላቸው። አገር ወዳዶችና ታጋዮች ትግሉ ሲመር ይጥመናል የሚሉት በእውን ጣፍቷቸው ሳይሆን የሀገርን ግዴታ ሲቀበሉ አማራጭ በማጣታቸው ነው። ሱስ የለባቸውም የባሩድ የስየል መቀበልና የስቃይ። ይህ መታወቅ አለበት። ጀግኖች መወደስና አርአያ መሆን አለባቸው። ክቡር መሬት ለሱዳን ሲለገስ፣ አማራ ተብሎ ህዝብ ሲፈናቀል፣ የአፋር ህዝብ ሲያለቅስ ወዘተ ምነዋ አልበዛም እንዴ? በቁጣ በንዴት ነዶ ማመጽ የሚገባ ነው። አመጽን ከንፈር መጠጣና ዋይ ዋይታና ግፍ መቀበል መቻል ከተካው ኢትዮጵያ ለዘረኞች ሰለባ መሆኗ ይቀጥላል።
Nadem mo galal nadem mo ገለለይ ታይቱን ይስፈራዲ አክራሚ ዳኛው ምን ይልክበት መራሪ ታይማሙቱ አገሩን አፍሪ ረዘው ገለለይ መሰው ሸበለው ዋንዳር ጎሸኘው ሸበለው በዳማ ዘረ ሸበለው
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ኮብልለው በመውጣት የሰሩት ክህደት ምንድን ነበር? በቤተክርስቲያን እይታስ ምን ይመስላል? ማውገዝና ውግዘቱን ማንሳት የሚቻለውስ ማን ነው? ከቤተክርስቲያኗ አንጸው የወጡት የምስራቅ ጎጃም ቅባቶችና የወሊሶ አክራሪ የኦሮሞ ጽንፈኛ ኃይሎች ንጽጽር ምን ይመስላል ለሚለው ጥያቄ ከሊቃውንት የተሰጠ በቂ መልስ አለ፣ እንደሚከተለው እናቀርባለን። ኦርቶዶክሳዊ ተዋህዶ ቤተክርስቲያን ዘላለማዊ የሆኑና የማይናወጹ አንዲት ቅድስት ኩላዊትና ሐዋርያዊት የሚባሉ አራት የቤተክርስቲያን ባህሪያት አሏት። ዶግማውን እየመሰረተች ቀኖናውን እየወሰነች ምዕመናንን ከክህደት እየጠበቀች በሃይማኖት እያጸናች ወደ ገነት መንግስተ ሰማያት ይዛ የምትገሰግስ አንዲት ቅድስት ኩላዊትና ሐዋርያዊት ቤተክርስቲያን ናት። ይህንንም የቀደሙ አባቶች በኒቅያ በቁስጥንጥንያ ጉባኤ በየዕለቱ የምንጸልየው ጸሎት ወነአምን በሐቲ ቅድስት ቤተክርስቲያን እንተላኤለ ሁሉ ጉባኤ ዘሐርያት ብለው አንቀጸ አሚን አድርገው ድንግገውልናል። ይህም ማለት ነአምን በአሐዱ አምላክ እግዚአብሔር አብ፣ በአንድ አምላክ በእግዚአብሔር አብ እናምናለን፣ ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ በአንዱ በኢየሱስ ክርስቶስ እናምናለን፣ ወነአምን በመንፈስ ቅዱስ በመንፈስ ቅዱስም እናምናለን። ወነአምን በሐቲ ቅድስት ቤተክርስቲያን እንተላኤለ ሁሉ ጉባኤ ዘሐርያት አንዲት ቅድስት ኩላዊት ሐዋርያዊት በመተወን ቤተክርስቲያንም እናምናለን። ወነ አምን በሐቲ ጥምቀት በአንዲት ጥምቀትም እናምናለን በማለት በአብ ወልድ በመንፈስ ቅዱስም ማመን እንዲገባ ሁሉ አንዲት ቅድስት ኩላዊት እና ሐዋርያዊት በሆነች ቤተክርስቲያንም እናምናለን ብለው የደነገጉት አንቀጸ ሃይማኖት እንጂ ስርዓት አይደለም። እነዚህ የቤተክርስቲያን ባህሪያት ጥልቅ ትንታኔ የሚሰጣቸው ቢሆንም ባጭሩ ለማስቀመጥ አንደኛ፣ አንዲት ቤተክርስቲያን በአንድ ክርስቶስ ራስነት የአንድ አካል ብልቶች በመሆን ምዕመናን አንድ የሚሆኑባት አንዲት ጥምቀት ከስላሴ ተወልደው በንዑስ ማንነት ሳይለያዩ በአንዲት ሃይማኖት የሚገቡባት ማለት ነው። ሁለተኛ፣ ቅድስት ቤተክርስቲያን እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ እንደተባለ የቤተክርስቲያን ራስ ክርስቶስ ቅዱስ ነውና ሐዋሳቱ ምዕመናን የቅድስና ህይወት የምታስተምርና የምትቀድስ ናት። ሰላም ለኪ እመ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ሰማያዊት ማህደረ መለኮት እምንለው እያለን የምንሳለማትም ለዚህ ነው። ሶስተኛ፣ ኩላዊት ቤተ ክርስቲያን በሁሉም የምትገኝ ቤተ ክርስቲያን በሁሉ ለሚገኙ አማኞች በንዑስ ማንነት ሳይለያዩ ሁሉን ልጅነት እና ስጋ ወደሙን ስርየትን በመልአት የምትሰጥ ማለት ነው። አራተኛ፣ ሐዋርያዊት ቤተ ክርስቲያን ሐዋርያዊ ቅብብሎች ሳይቋረጥባት ሐዋርያት ከባለቤቱ ከክርስቶስ የተቀበሉትን ስልጣና ክህነት ገንዘብ አድርጋ ሐዋርያት ያመኑትንና ያስተማሩትን ትምህርተ ወንጌል እያስተማረች እያሳመነች የምትኖር ማለት ነው። ሐዋርያት ከክርስቶስ የተቀበሉትን ክህነት በሐዋርያዊ ቅብብሎች ካላገኘ በቀር ክህነትን ማንም ከየትም ሊያገኘው አይችልም። በዚህ መሰረት በእነዚህ የቤተክርስቲያን ማንነቶቿ ላይ ጸንታ በቃልም በመጽሐፍም እያስተማረች እያሳመነች እያጠመቀችና እያቆረበች ስትኖር ነገረ መለኮትን የሚንድ ነገረ ድነትን ከንቱ የሚያደርግ ከሃዲ መናፍቅ በተነሳ ቁጥር በጉባኤ እየወሰነች የሚመለሰውን እየመለሰች ደወው የጸናበትን እየጸለየች ከኛ ዘመን ደርሳለች። ከነዚህም ታላላቆችና በሁሉ ዘንድ የሚታወቁ በ325 ዓመተ ምህረት 318 ሊቃውንት የተሰበሰቡት አርዮስ የተወገዘበት ጉባኤ ኒቅያ በ381 ዓመተ ምህረት 150 ሊቃውንት የተሰበሰቡበትና መቅዶኒዎስ የተወገዘበት ጉባኤ ቁስጥንጥንያ እንዲሁም በ431 ዓመተ ምህረት 200 ሊቃውንት ተሰብስበው ንስጥሮስን የዋገዙበት ጉባኤ ኤፌሶን ይገኙበታል። ውሳኔዎችም እኛና መንፈስ ቅዱስ ወስነናል እንጂ በመንፈስ ቅዱስ መሪነት በሲኖዶስ በመልአከ ጉባኤው ይወሰናል እንጂ የአንድ ሊቀ ጳጳስ ወይም ፓትርያርክ ውሳኔ አይደለም። እንግዳ ነገር ያመጣው አካልም ምስጢር ረቆበት ኃይለ ቃል አዳልጦት ስቶ ቢሆን ከሊቃውንቱ ሰምቶ ይመለስ እንደሆነ ወይም አላደረኩትም ብሎ ይክድ እንደሆነ ወይም ሳያደርገው ተወንጅሎ እንደሆነ ቀርቦ ለጉባኤ እንዲያስረዳ ከሆነ በኋላ ምርመራ ተደርጎበት ውሳኔ ይሰጥበታል። በዚህም መሰረት በጉባኤ ኒቅያ አርዮስ፣ በጉባኤ ቁስጥንጥንያ መቅደኒዎስ እንዲሁም በጉባኤ ኤፌሶን ንስጥሮስ ቀርበው እንዲያስረዱና መልስ እንዲሰጡ ተደርገዋል። ሆኖም እንግዳ ነገር ያመጣው ወይም ያደረገው አካል ነገረ መለኮት ረቆበት ኃይለ ቃል አሳስቶት ያይደለ ቤተክርስቲያንን ለመነቅነቅ ሁከት ለመፍጠር ሆን ብሎ ወይም ያደረገው አካል አድርጎ እንደሆነ ድርጅቱም ሊያስተባብሉት የማይቻል የተገለጠ የሆነ እንደሆነ ወደ ጉባኤ መጥራት ሳያሻ ለቤተክርስቲያኑ ህልውናና ለምእመናን አንድነት ይበጃል የሚሉትን ውሳኔ በማስተላለፍ ውሳኔውን እንዲያውቀው ብቻ ይደረጋል። ለዚህ ማሳያ የሚሆን ባላያን ነገስታት ክፉ ስራ ቤተክርስቲያኑ በስደት ላይ በነበረችበት ዘመነ ሰማዕታት የግብጽን ቤተክርስቲያን ሊያናውጣት የተነሳ የሊኮፖሊስ ጳጳስ የነበረው በመላጢዮስ መላጢዮስን ማንሳት ይቻላል። መላጢዮስ ባላያን ነገስታት አሰቃቂ መከራ ሰማዕትነት እየከፈለች በነበረችበት የእስክንድርያ ቤተክርስቲያን ላይ ጨክኖባት ነበር። መንገውን ለአውሬ ጥለን አንሄድም ብለው በወህኒ መከራ እየተቀበሉ ባሉት ጳጳሳት ሀገረ ስብከት ህገወጥ ሲመት ጵጵስና የፈጸመ እየመደበ ይኖር ነበር። ተፈጻሚተ ሰማያት ቅዱስ ጴጥሮስ ምእመናን በነገስታት ከሚደርስባቸው ስቃይ በላይ መላጢዮስ በፈጠረው ሁከት እንደጠፉ ስለሰጋ ከወህኒ ቤት ሆኖ መልእክት ልኮባቸዋል። በ306 ዓመተ ምህረት በእስክንድርያ በተደረገ ጉባኤ ቤተክርስቲያኒቱ መላጢዮስን ከማረጉ በመሻር በመላጢዮስ እሱ በሾማቸው ጳጳሳት የሚደረግ ጥምቀት ልዩነት እንደማያሰጥ ለምእመናን አሳውቃለች። ምክንያቱም ቤተክርስቲያኒቱ በሐዋርያት ቅብብሎች ባገኘችው ስልጣን መሰረተ ክህነት ስትሰጠው ክህነትን ተቀብሏል። ክህነቱን ስትሽርበት ደግሞ ባዶ ቀርቷል። ሲሰጡት አምኖ ከተቀበለ ሲነሱት ባዶ መቅረቱን ማመን ግድ ነው። መላጢዮስ ግን ክሱን ሳያስተባብል ውሳኔውን ተቀብሎ ሳይመለስ ቤተክርስቲያንን ማወኩን ስለቀጠለበት በ325 ዓመተ ምህረት አርዮስን ለማውገዝ በኒቅያ የተሰበሰቡት 318ቱ ርቱዓን ሃይማኖት ሊቃውንት አርዮስን አስጠርተው ክሱን እንዲሰማና መልስ እንዲሰጥ ሲያደርጉት መላጢዮስን ግን መጥራት ሳያስፈልጋቸው የሰራውን ጥፋት ምህረት የማይገባው በማለት በሌለበት ውሳኔ አስተላልፈውበታል። ቅዱስ አትናቴዎስም የመላጢዮስን ተከታዮች ክርስቲያን መባል እንደማይገባቸው ሲያመላክት መላጢዮሳውያን እያለ ይጠራቸዋል። በክርስቶስም ክርስቲያን ከመባል ወጥተን ክህነቱ በተሻረበትና በተወገዘበት በመላጢዮስም መላጢዮሳውያን ተብለን ከመጠራት እግዚአብሔር ይጠብቀን። ኦርቶዶክስ ተዋህዶ ቤተክርስቲያን ነገር ሃይማኖት በጥቅሉ ወይም ነገረ መለኮትን በዋናነት የምታስረዳበት 6 ዋና ዋና ምንጮች አሏት። ቅዱሳት መጻሕፍት፣ ትውፊት፣ አዊ ቅብብሎች፣ የቀደም ታበው ስራዎች፣ የዓለም አቀፍ ጉባኤያት ውሳኔዎች እና በቤተክርስቲያኑ የሚፈጸሙ ምስጢራ መንፈሳዊ ምስጢራት ናቸው። በእነዚህ ምንጮች መሰረት ቤተክርስቲያኑ ያለመለወጥ የምታምነው ዶግማና እለት እለት ስርዓት አምልኮዋን የምትፈጽምበት ቀኖና ተሰርቶላታል። ዶግማ ማለት የማይለወጥ የማይሻር የማይሻሻል የማይቀየር መሰረተ እምነት ማለት ነው። መንፈሳዊም ሆነ ስጋዊ ስልጣን ያለው ሰው እጁን ሊያስገባበት አይቻለውም። ጌታችን በማቴዎስ ወንጌል ምዕራፍ 26 ከቁጥር 23 ከኔ ጋር እጁን ወደ ወጭቱ የሚያስገባ አሳልፎ የሚሰጠኝ እሱ ነው። ቅዱስ ጳውሎስም እኛ ብንሆን ወይም ከሰማይ መላእክት ከሰበክንላችሁ ወንጌል የሚለይ ወንጌል የሚሰብኩላችሁ የተረገሙ ይሁኑ ብሏል። የጳጳሳት የሊቃውንት ድርሻቸው ገልጠው ማስተማር በእምነት ማጽናት እንጂ አነሰ በዛ ብለው ሊጨምሩ ሊቀንሱ አይቻላቸውም። ያደርጉትም ተወግዘው ይለዩበታል እንጂ ተቀባይነት አይኖራቸውም። ቀኖና ማለት ካኖን ከሚለው የግሪክ ቃል የተገኘ ሲሆን ትርጉሙ መለያ፣ መስፈሪያ፣ ሚዛን ማለት ነው። ጌታችን በወንጌል እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ብሎ በተናገረው መሰረት ሐዋርያት በአምሳ ዓመተ ምህረት በመጀመሪያው ሲኖዶስ እኛና መንፈስ ቅዱስ ወስነናል በማለት እንዳደረጉት በቀኖና ላይ የማሻሻል ስልጣን ያለው ቅዱስ ሲኖዶሱ ብቻ ነው። ዶግማ የሚባለው የቤተክርስቲያኒቱ መሰረተ እምነት የሆኑት የስላሴ አንድነት፣ ሶስትነት፣ የክርስቶስ አምላክ ወሰብነት፣ የመቤታችንን ወላዲተ አምላክነት የቤተክርስቲያንን አንዲት ቅድስት ፍላዊት ሐዋርያዊት በጥምቀት የሚገኝን ልጅነት በስጋው ደግሞ የሚገኝን ዘላለማዊ ሕይወት ማመን ነው። ቀኖና ደግሞ በደግመው ያመኑትን በአምልኮ የሚገለጽበት ፍርሃት ነው። ለምሳሌ ናአምን ክሌት ልደታት በጌታችን ሁለት ልደታት እናምናለን ማለት ዶግማ ሲሆን ይህን እምነት በአምልኮ ለመግለጽ የተሰሩት ልደትን ከማክበር አስቀድሞ የሚደረግ ጾምን ልደት የሚከበርበትን ቀንና የበዓሉ ሌሊትና መዓልት የሚቆምበት ቃለ እግዚአብሔር መወሰን ቀኖና ይባላል። በሶስተኛው ቀን ከሞት እንደተነሳ እናምናለን ማለት የማይለወጥ የማይናወጥ ዶግማ ሲሆን ትንሣኤ የሚከበርበት ዕለት ግን ለዘመናት ከፍ ዝቅ ሲል ኑሮ በኋላ ዘመን በተወሰነ ቅኖና ነው አሁን የምናከብርበት ዕለት የታወቀ። ይህንን እንደ መግቢያ ይዘን በዘመናችን ስለተነሱ ከሃዲያን ከቅድስት ቤተክርስቲያን አፈንግጠው ስለወጡ ምንፍቅናን የሚናፍቁ የተለያየ የባዕድ ፖለቲካ ተሸክመው ቅድስት ቤተክርስቲያንን ለመከፋፈል የሆነ ያልሆነውን እየዘባረቁ ምዕመናንን የሚያሸብሩትን እንመለከታለን። አንደኛ፣ እነዚህ አካላት የጣሱት ቅኖና ነው ወይስ ዶግማ? በሚገርም ሁኔታ በምስራቅ ጎጃም ሆነ በወሊሶ የተሰበሰበው የዛሬው ከሃዲ ቡድን የተጣሰው የቅኖና እንጂ ዶግማ አይደለም፣ ምዕመናን ዶግማና ቅኖና ለይተው ማወቅ አለባቸው በማለት ሁለቱን በውል ለይቶ የማያውቀውን ምዕመን አደናግረን ጥፋታችንን አቅለለን እናሳያለን ብሎ ሲንፈራገጥ ይስተዋላል። በእነዚህ ህገወጥ ቡድኖች የተፈጸመው ሲመተ ጵጵስና ግን ወነአምን በሀብቲ ቅድስት ቤተክርስቲያን እንተላ ኢለኩሉ ጉባኤ ዘዋርያት የሚለውን መሰረተ እምነት ዶግማ የናደና የካደ እንጂ ቅኖና ብቻ የጣሰ አይደለም። ምክንያቱም አንዲት ቅድስት ኩላዊት ሐዋርያዊት በሆነች በቤተክርስቲያን እናምናለን ከሚለው ዶግማ ወጥቶ ሐዋርያዊ የክህነት ሰንሰለትን ቆርጦ በመጣል ቤተክርስቲያንን፣ ትምህርቷን፣ ክህነቷን ሐዋርያዊት አይደለችም ወይም ሐዋርያዊ የክህነት ቅብብሎች ሳይኖር ሁሉም ሰው በራሱ እጅ ካህንና ጳጳስ መሆን ይቻለዋል ብሎ ማመን ስለሆነ ዶግማዋን እንጂ ቀኖናዋን ብቻ የጣሱ አይደሉም። ይህም ይታወቅ ዘንድ የኒቄያ ጉባኤ ወነአምን በአሐዱ አምላክ ብሎ ጀምሮ ወነአምን በመንፈስ ቅዱስ እስከሚለው ያለውን አንቀጽ አሜን ዶግማ ከአረቀቁ በኋላ 20 ቀኖናዎችን 1-2 ብለው እንደወሰኑት ሁሉ ጉባኤ ቁስጥንጥንያ ደግሞ ወነአምን በመንፈስ ቅዱስ ከሚለው ቀጥሎ ወነአምን በሐቲ ቅዱስ ቤተክርስቲያን የሚለውን አካተው ወነሴፍ ወትንሳኤ ሙሳን ለዓለመ ዓለም እስከሚለው ድረስ ከደነገጉት አንቀጽ አሚን እንጂ 1-2 ብለው ከወሰኗቸው 23 ቅኖናዎች ቁጥር ባለማድረጋቸው ዶግማ እንጂ ቅኖና አለመሆኑ ይታወቃል። ቅኖና የሚባለው ሐዋርያዊት ቅድስት ቤተክርስቲያን የወሰነችው ውሳኔ እንጂ ራሷ ውሳኔ የምትወስነው ቤተክርስቲያኒቱ አይደለችም። እነዚህ ሰዎች ግን ከቅኖናዋ በፊት ራሷን ቅኖና ሰሪዋን ሐዋርያዊት ቤተክርስቲያንን ክደው አፍርሰው የወጡ ናቸው። ሁለተኛ፣ ቅኖና የሚያሸሽለው ማን ነው? እንግዲህ ቅኖናን የሚያሸሽለው ማን ነው ለሚለው ጥያቄ እነዚህ ከአዲያኑ ደጋግሞ የተሻረው ቅኖና ነው፣ ቅኖና ደግሞ ሊሻሻል የሚችል ነው ሲሉ ሲያስተባብሉ ይሰማሉ። ለመሆኑ ቅኖና የሚያሸሽለው ማን ነው? የሚሸሻልስ እንዴት ነው? ቅኖና የሚሸሻለው የቤተ ክርስቲያኒቱን ግስጋሴ የሚገታ አማኞችንም ከጸጋው የሚለይ ለመፈጸም ጭንቅ ሆኖ ከተገኘ እኛና መንፈስ ቅዱስ ወስነናል በማለት በመንፈስ ቅዱስ መሪነት የወሰኑትን እንደገና ጉባኤ ሰርቶ መንፈስ ቅዱስን ጠርቶ ይሄንን እንዲህ ብለን አትተናል ብሎ ራሱ ቅዱስ ሲኖዶስ ያሸሽላል ማለት እንጂ አንዱም ሁለቱም እየተዋደነ በአትሌቲክስ ውድድር መጨረሻ ላይ እንደተወጠረ ገመድ ሲጥሱት የሚጣስ ከሆነማ ጥንቱንስ መወሰን ለምን አስፈለገ የሚል ጥያቄ ያስነሳል። ለምሳሌ ቀደም ብሎ በሲኖዶስ ካህናት ከጋብቻ አርቀው ቤተክርስቲያንን በንጽህና እንዲያገለግሉ የተወሰነ ቢሆንም ጉዳዩ እንደገና በኒቄያ ጉባኤ ቀርቦ አባ በቡንዳ የተባለ ለራሱ ፍጹም መናኔ ክቡር አባ ብርቱ ሕግ በማውጣት ቤተክርስቲያኑን እንዳይጎዷት በአገልጋዮችም ላይ ከባድ ቀንበር እንዳይጭኑባቸው ባቀረበው ሐሳብ መሰረት እያንዳንዱ አገልጋይ ራሱን መግታት እንደቻለ መጠን በሕግ ወይም በመንኩስና እንዲወሰን ተወስኗል። ሶስተኛ፣ ተጠርተን አልተጠየቅንም የሚል ነው። እነዚህ ከሃዲ ቡድኖች ለምን ሲኖዶስ ተጠርቶ አልጠየቀንም የሚል ጥያቄ ሲያነሱ ይሰማል። ሌላኛው በሚዲያው የሚጮሁት ጉዳይ ቢኖር እንግዲህ ከላይ የጠቀስነውን ነው። ቅዱስ ሲኖዶስ ጠርቶ ሳይጠይቅ አዋገዘን የሚለውን ይህን ጉዳይ በክፍል አንድ ለማሳየት እንደተሞከረው እርሱን መለስ ብሎ ማየት በቂ ነው። ማለትም ጠርቶ መጠየቅ የሚገባ ጥፋት አድራጊው ያልተረዳው ነገር መለኮት ኑሮበት ቀርቦ ሲረዳ የሚመለስ ከሆነ ለመመለስ ወይም አላደረኩትም ብሎ ሊክድ የሚችል ከሆነ ቃሉን ለመቀበል ወይም ባደረገው ተከሶ እንደሆነ አላግባብ ፍርድ ቤት ፍርድ ከመስጠት ለመዳን ሲሆን ሚስጥር ረቆበት ያይደለ ቤተክርስቲያኑን ለማወክ ለመከፋፈል የተለያየ ባዕዳን አካላት ተልኮ አሸክሞ የሚያንቀሳቀሱት ከሆነ ሆነ ብሎ ያደረገው ሊከር ነው የማይችል የተገለጠ ጥፋት የሆነ እንደሆነ ግን መጥራት መጠየቅ ሳያስፈልግ ለቤተክርስቲያኑ ሁሉናና ለምእመናን አንድነት የሚገባውን ይወስኑበታል። በዚህም መላጢዎስ የተባለው የሊኮፕሊስ ጳጳስ በህገወጥ መንገድ ጳጳሳትን በመሾሙ ምክንያት በ306 ዓመተ ምህረት የእስክንድርያ ቤተክርስቲያን ጉባኤ ጠርታ አውግዛ ለይተዋለች። በ325 ዓመተ ምህረት 318ቱ ሊቃውንት እስከሚወስኑበት ድረስም የሾማቸው ህገወጥ ጳጳሳት እሱን ራስን ጨምሮ 29 ደርሰው ነበር። ይወልሶ ይህን አመጣ እስከ ቁጥሩ ድረስ ነው ቀጥታ የቀጠለው። የኒቄያ ጉባኤ ሲወሰንባቸው አንዳቸውንም ጠርቶ አልጠየቀም ነበር። አራተኛ እናንተም ተረግማችኋል የሚል ነው። የምስራቅ ጎጃሙ ሆነ የወሊሶ አማይ ቡድን ይህ ከሃዲ ፍጹም ከቤተክርስቲያን ዶግማና ቀኖና ያወጣ ቤተክርስቲያኗን ለመክፈል ሐዋርያዊትነቷን ክዶ አፈንግጦ በመውጣት እሱ ሲወገዝ ዙሮ ሲኖዶስን መልሼ እኔ ረግማለሁ አዋግዛለሁ የሚል ነገር ሲያነሳ ይሰማል። እናንተም ተወግዛችኋል ተረግማችኋል ማለት ቅዱስ ሲኖዶሱ በስም እገሌ ወገሌ ብሎ ለይቶ በመጥራትና በቁጥር ወስኖ 3 የምስራቅ ጎጃሙን 25 የወሊሶውን ገልጦ ነው ያዋገዘው። በግድ መርገሙ ይድረሰን ማለት እንዳይሆን ምእመና ልንጠነቀቅ ይገባል። አምስተኛ እኛም እናዋግዛለን የሚል ነው። የባሰው ገራሚ ጉዳይ ደግሞ እኛም እናዋግዛለን ማለታቸው ነው። እነዚህ ከሃዲ ቡድኖች ማውገዝ እንደሚችሉ ስልጣን እንዳላቸው አስመስለው ሲዋ የተለያየ የተሳሳተ መረጃ ሲነዙ ይሰማል። ሐዋርያት ከባለቤቱ ከሊቀ ካህናት ከኢየሱስ ክርስቶስ የተቀበሉትን ስልጣነ ክህነት ለሐዋርያን አበው ሐዋርያን አበው ለሊቃውንት እያለ የመንፈስ ቅዱስ እጅ የክርስቶስ ክህነት ሳይቋረጥ ከኛ ዘንድ ስለደረሰ ቅዱስ ሲኖዶስ እናንተን ካህናት፣ ዲያቆናት፣ ቀሳውስት፣ ጳጳሳት አድርጎ ሾማችሁ እንጂ ስትወለዱ ከእናታችሁ ሆድ ይዛችሁት የመጣችሁት ክብር ወይም በደቦ ተሰብስባችሁ ያገኛችሁት ክህነት እንደሌለ ታውቃላችሁ። የዚህን ዓለም ከንቱ ነገር ንቀው ለሰማያዊ ቤታቸው የቤተ ክርስቲያንን ክብርና የምእመናንን አንድነት ጠብቀው ያገለግላሉ ብሎ አምኖባቸው ስልጣኑን የሰጣቸው ቅዱስ ሲኖዶስ አልታመን ብላችሁ ቤተ ክርስቲያኒቱን ስትከፋፍሉና ስታወኩ ያገኛችሁ ከዲቁና እስከ ቅስና ያጎናጸፋችሁን ክህነት ጠቅልሎ ወስዶ እርቃናችሁን አቆሟችኋል። ታዲያ በምን ስልጣን ነው እናዋግዛለን ብሎ መንፈራገጥ? መቼም ስትቀበሉ እንዳገኛችሁ ካመናችሁ ሲወሰድባችሁ ባዶ መቅረታችሁን ማመን አለባችሁ። እናንተ ባታምኑም እኛ ግን እንዲህ እናምናለን እንዲህም እንታመናለን። ቀኖና ነው ይሻላል ለሚለው ጥያቄ ደግሞ የተወሰነ ማብራሪያ ለመስጠት ቀኖና ማለት ፍርሃት፣ ህግ፣ ቤተክርስቲያን ልክ ድንበር ወሰን መለኪያ መሆኑን ከላይ አይተናል። እንግዲህ ቀኖና በሁለት ይከፈላል፣ ፍርሃታዊ ቀኖናና ቁጥራዊ ቀኖና። የቁጥር ቀኖና በሐዋርያትና ሐዋርያትን መስለው በተቀበሉ በሰለስቱ ምዕት ጉባኤ የቆጠረ የተሰራ የ81 አሃዱ መጽሐፍ ቅዱስን ቁጥር የምንለካበት ነው። በዚህ የቁጥር ቀኖና አነሰ ብሎ መጨመር በዛ ብሎ መቀነስም አይቻለም። ከዚህ ቁጥር ውጭ የሆኑ ሌሎች ምንም በሚስጢር የተካከለ ቢሆንም ቤተክርስቲያን አዋልድ ብላ ትጠራቸዋለች። 80 አሃዱን መጽሐፍ ቅዱስን ግን 10 ስሮች ይባላሉ። ቀኖናም ሐዋርያዊ ቀኖና ይባላል። ቤተክርስቲያንንም ሐዋርያዊት ያሰኛታል። ሁለተኛው ሥርዓታዊ ቀኖና ነው። በአጠቃላይ የሥርዓት መጻሕፍትንና ሥርዓተ ቤተክርስቲያንን ይመለከታል። ይህ ቀኖና በአምስት ይከፈላል። አንደኛ፣ የመጀመሪያ መሰረቱ ሐዋርያተ ሲኖዶስ ጉባኤ ነው። ሐዋርያት አባቶቻችን ከነቁ ከክርስቶስ ተምረው ዓለም አቀፍ ቤተክርስቲያንን ሥርዓት ሰርተዋል። ሥርዓቱንም በግዝት እና ያለ ግዝት አስቀምጠዋል። ቀኖናዎችም ሐዋርያዊ ቀኖና ይባላሉ። ከሐዋርያት በኋላ የተነሱ አበው በዚህ መንገድ ብቻ ተጉዘዋል። ሁለተኛ፣ በዓለም አቀፍ ጉባኤ የተሰራ ሐዋርያዊ ፍጹማዊ ቀኖና ነው። ይህ ቀኖና ሐዋርያት በሰሩት ቀኖና ላይ በሶስቱ ዓለም አቀፍ ጉባኤያት በመላው ዓለም የተሰበሰው ቅዱሳት ቅዱሳን አበው በግዝት የሰሩት ያስቀመጡት ነው። ይህ ቀኖና ዓለም አቀፍ ጉባኤ እስካልተሰበሰበ ድረስና ዳግም ከሐዋርያት ጉባኤ ማሳለፊያ እስካልመጣ ድረስ ፈጽሞ አይሻሻልም። ለምሳሌ ጳጳስ መነኩሴ ይሆን ይላል ከብደናል ዓለማዊ ይሁን ብሎ መወሰን እና ማሻሻል ፈጽሞ አይቻልም። ማንም ተነስቶ ስርዓት እኮ ነው እያለ መናድ አይችልም። የኛ ዘመን ባያወግዘውም እንኳን ሲኖዶስ ያ ዓለም አቀፍ ጉባኤ አውግዞታል። በዚህ ሰሞን የምንሰማቸው ቀኖና ነው ይሻሻላል የሚሉ ንግግሮች ሐዋርያዊት ቤተክርስቲያንን ከሰንሰለቷ የሚቆርጥ ነው። በዚህ ቀኖና ውስጥ ዘንበለ ግዝት ከውግዘት ነፃ የሆኑ ብያኔዎችና ስርወጾች ትርጉም ሊሰጣቸው ይችላል። ሶስተኛ አህጉር አቀፍ ቀኖና ነው። በጉባኤ ቅርጣግና፣ ሎዶቅያ፣ ስርድቅያና በመሳሰለው ጉባኤ የተወሰነው ቀኖና ነው። ይህም ቀኖና በግዝትና ዘንበለ ግዝት የተሰራ ስርዓት ነው። በዚህ በግዝት የተሰራው ማንም ተነስቶ ስርዓት እኮ ነው እያለ መናድ አይችልም። የኛ ዘመን ባያወግዘውም ሲኖዶሱ ያ ሀገር አቀፍ ጉባኤ አውግዞታል። አራተኛ ሀገር አቀፍ ቀኖና ነው። ይህ ቀኖና በአንድ ፓትርያርክ ስር ያለው ሲኖዶስ ጉባኤ የሰራው ነው። ሀገር አቀፉ ጉባኤ ሐዋርያዊ፣ ዓለም አቀፋዊ እና አህጉራዊ የሆነውን የግዝት ቀኖና ማሻሻል አይችልም። የዚህ ጉባኤ ተግባሩ መቀበል፣ መጠበቅ፣ መስጠት ብቻ ነው። ዘንበለ ግዝት በሆነው ላይ ግን ብያኔ ሊሰጥ ይችላል። በግዝት የሰሩትን አፈርሳለሁ ቢል ግን የሐዋርያት ሲኖዶስ፣ የሶስቱ ዓለም አቀፍ ሲኖዶስ፣ የአህጉር አቀፍ ሲኖዶስ ይዋግዘዋል። አምስተኛ ኤጲስቆጶሳዊ ብያኔያዊ ቀኖና ነው። አንድ ኤጲስቆጶስ በሀገረ ስብከቱ ለሲኖዶሳዊ ጉባኤና ለርዕሰ መንበሩ እያሳሰበ የሚወሰን ቀኖና ነው። ይህ ቀኖና የላይኛውን በመናድ ላይ የተመሰረተ አይደለም። በየጊዜው ለሚመጡ ችግሮች መፍትሄ ሰጭ ነው እንጂ ፍትሐ ነገሥት ከኛ በኋላ የሚነሱ ይበይኑ ያለው ይህንን ቀኖና ነው። ብያኔውም አስተዳደራዊና ስርዓታዊ ሊሆን ይችላል። ሰሞኑን ቅዱስ ሲኖዶስ የሐዘን ቀን ያወጀው በዚህ ሂደት ነው። ከዚህ ውጭ ግን ክህነት ያህል ነገር ቀኖና ነው ይቻላል። አፍርሱት ናዱት ማለት ግን ፈጽሞ የተወገዘ ነው። ውግዘቱን መፍታት የሚቻለውም የለም። ከውጉዝ ወይም ከተወገዘው ጋር የተሳተፈም ሙሉ በሙሉ የተወገዘ ይሆናል ወይም ደግሞ ውጉዝ ይደረጋል። ስለዚህ እነዚህ በምስራቅ ጎጃም ከአንዲት ቅድስት ቤተክርስቲያን አፈንግጠው ቅባት በሚል የክደት ስም ተሸፍነው በራሳቸው ጳጳስ ፓትርያርክ ሾምን ብለው የሸፈቱት ከሃዲ አካላትና በወሊሶ የኦሮሞ ቤተ ክህነት እንመሰረታለን ብለው ክህነት ሳይኖራቸው ተወግዘው ተለይተው አፈንግጠው የሚኖሩ ከሃዲያንን የወሊሶ 25ቱን የምስራቅ ጎጃሙን 3ቱን ሐዋርያት ወይም ደግሞ በግራ ሐዋርያት የተሰብኩት ሲኖዶሱ ሙሉ በሙሉ ከነ ክህነታቸው አውግዘው ለይተዋቸዋል። ከዲቁና ጀምሮ እስከ ኤጲስቆጶስነት ማዕረጋቸው ሙሉ በሙሉ ተነጥቋል። ስለዚህ ምዕመናን ይሄን አውቃችሁ ከነዚህ አካላት ቡራኬ ባለመቀበል እንዲሁም ደግሞ ቤተክርስቲያን ላይ አቀባበል ባለማድረግ ራሳችሁን ልታድኑ ይገባል። ካልሆነ ግን ከተወገዙት ጳጳሳት ወይም ከተወገዙት አካላት ጎን የተሰለፈ ሁሉ መጽሐፍ እንደሚነግረን እሱም የተወገዘ ይሆናል፣ ውጉዝ ይደረጋል ይላል። ስለዚህ ይህንን ከወዲሁ አውቀን ስርዓት እንድንሰራ ያስፈልጋል። ከዛ ውጭ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ይህንን የተወገዘ ቡድን እየጠራ ለፖለቲካ በሚመስል መንገድ ዛሬ ፈትቻለሁ፣ ከግዝትህ ነጻ አርጌሃለሁ፣ ነገ ደግሞ ገዝቻለሁ የሚልበት አግባብ የለም። አንዴ ተወግዘዋል። እነዚህ አካላት በሲኖዶሱ ላይ ጫና አድርገው በፖለቲካ ሚዛን እያዩ ግዴታ ከውግዘታቸው እንዲፈቷቸው የሚያረጉበት እድልም ካለ ምዕመናን ረፉ ልንላቸው ይገባል። ምክንያቱም ሃይማኖት ሲጣስ ቆመን የምናይበት እድል ስለሌለ አንድ እምነት የሌለው የሀገር አስተዳዳሪ በቤተ ክርስቲያኗ ላይ ገብቶ የክህነት ስራ መስራት ወይም ደግሞ እንደዚህ ተሳስታችኋል ይሄን አስተካክሉ ብሎ ሲኖዶሱን የሚተችበት እድልም መስጠትም የለብንም። ይህም ትክክል ስላልሆነ የተወገዙት አካላትም ወደ ቤተክርስቲያን ተመልሰው መጥተው የቤተክርስቲያኗ ህብረት አባል መሆን የሚችሉበት እድልም አናሳ ነው። ምክንያቱም በውስጣቸው ፖለቲካ ተሸክመው የብሔር የቋንቋ ፖለቲካን ይዘው እስከ መገንጠል የሚለውን ተግባራዊ ለማድረግ የሚንቀሳቀሱ ፖለቲከኞች እንጂ የሃይማኖት ለዛም ጣዕምም የሌላቸው በጀርባቸው በርካታ ሴራን ይዘው የሚንቀሳቀሱ አካላት ስለሆኑ እነዚህ በቀኖና ቤተክርስቲያን ተይዘው ከማረጋቸው ተሽረው ወርደው እንደ ተራ ምዕመን ተቆጥረው በንሳ ከተመለሱም
ቤተ ክርስቲያኑ የመቀበል እድሉ አናሳ ነው አይደለም ከነማረጋቸው ይቀርና ስለዚህ ነገር ሊስተካከል በማሰብ ለመለው የፈነተ ዲሞክራሲ የሳተላይት ስርጭት ተከታታዮች በሙሉ ይደርስ ዘንድ ይህንን ቀኖና ዶግማ ስርዓት ተፊት የቤተ ክርስቲያኗን ህግ የሚገልጽ በርካታ ሊቃውንት ለሲኖዶስም ይጠቅማል ያሉትን በሚያውቁት አባቶች ባስረዷቸው ልክ መጻፍት በሚያዘው ልክ የዋጡትን ለእናንተ ለማድረስ ሞከረናል። የዛሬውን ዝግጅት በዚህ ቋጨን።
እናቴ አልተውሽም እማማ የኔ እናት አድምጪኝ ልንገርሽ እኔ የምወድሽ እኔ የማፈቅርሽ ደልቶኝ ተመችቶኝ ኖሮኝ እንዳይመስልሽ አዎ ተጠምቻለሁ በጣም ርቦኛል አዎ ተበድያለሁ ጭቆና መሮኛል ግፋን ገፍክፎኛል ርሳት ገፎኛል ችጋር ጠንቶብኛል ማሰብ ማሰላሰል ቅንጦት ሆኖብኛል መናገር መተንፈስ በግፍ ያስመጣኛል ያስደበድበኛል ፍርደገም ድልዳኛ ወህኒ ያስጥለኛል ያምባገነን ጥይት አካሌን ያሰኛል ማየልን ገርሽ እጅጉን አሞኛል منور أستغلتو موتين ياسمين جنيال جن يهون لالو أسترسلنا كني متشوتي لك عنشين أسبنا أهونم لتشغر أهونم لقودا بني ألفندهون يزمناتدا بني ألفندهون كفونا درهلو يتنا بني سكايو يتنا بني بدلو كنياتهم ماما قال تقبابتنا لندان كدادا من شجر بيكولان من بيت أبسان فدا كتولد تلالفو بني لاي يارفة بلم لمو مسكش بدم يتتعفة او قال اللي قال اللش لا تكجين لا تكداش لا تين لا تتوش برهاب بشجر عن جتيه تتعفو من بوار دنكوا كبري هلو رقفو كايات كاكدمات بعد راي ورسكت قال اللي مالتو بلبي يانوركت ناتيالتوشم قلو لمي بلوش عكاشن قرارسو لجب لمي ستوش مجم مالتلاشم يني ماما يجب يا ياوري بيت بتونيم يجبوش مرابيا كهوديش يوتوت توتنكاش لجوتش سمشن سياغو الفو عكالشن سيكورسوش بعيني يايوكو مي بهيوت كمنور يشان نيالن يتز دفت بيه بكار او نيل الدفع سمش كمي تفع اني لبلسسس يانچا كال كمي فرس او نيل السنتك اني اكالي قرس بانچيكن اغري انداج كفون دايدرس بانچيكن ايجيبيا كفو كمسما يني جورو يقرد يني جورو يدما يني عيني قواغوت اجلما يورسين ستفرشي ستفي بكم كمي اصايين عند بتيزقا للدفن للدنقر عنشي موت ستموشي كمهون مسكر يني ماما يتبعا ودنا تاقري عنشين بمودادي عنشين بمافكري اتمين بمولو ستفى بينوري قنا يهم فونو الكنسن فكري ماما يني الناس فكريش ما تشرال الفال افعمت زمن يشاقرال موتن قايقتاوم زلالم ينورال مسلوك شو نبرا النصوص يتوكش تبدل كن بيي عنشين يمت علاش ساو الناسون تلتو كالبوتة تلتو ولي تسددال يتي دال ششتو بيتي لموتنجي ياون دال مادي الزم الزيام موتنو اي كرم مهدي
Ribbon, oh, yammer, ribbon, oh, I'm a little. I'm a beta lot.